ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የተቀበላል ባህር በጣም ደስ የሚለው በስዳማይዝ የተጣላ የሚታረቅበት ሀዘን ላይ ያለው ሀዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይቶ አታድር ማትኖር
ይቅርታና የምስጋና በዓል እንደሆነ የሚነገርለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ከተማ ተከብሯል። ከበዓሉ ፋይዳ ጋር የተያያዙ ጉዳዮችን በምሽቱ እናነሳሳለን። ሌሎች ጉዳዮች የሚካተቱበት መሰናዶ አብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ይቅርታና የምስጋና በዓል እንደሆነ የተነገረለት የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በሐዋሳ ሐይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ተሳታፊዎች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የዘንድሮውን የፍቼ ጫምባላላ በዓል አከባበር በቀጣዩ ዘገባው ያስቃኘናል።
በየአመቱ የሚከበሩ የፍቼ ጫምባላላ አውዳመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች፣ ጭመሻዎችና ሽማግሌዎች የጨረቃን ውለት በማጤን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጫምባላላ በዓል ባለፈው ሳምንት ቅዳሜ መጋቢት 28 ቀን 2016 ዓ.ም የሚያረት በሐዋሳ ሐይቅ ዳርቻ በሚገኘው ባህላዊ ስፍራ ሶረሳ ጉዱማሌ ሶንጎ ተከብሯል። በየአመቱ ቃሉን ከሚያደምቁ ኩነቶች ውስጥ በሲዳማ አባቶች የሚቀርበውና ስልተምቱ ግጥሙና ዜማው ህብራዊ ሆነው ቀይጣላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጫምባላላ የቀይጣላ በዓል ትዕይንት በአፍሪካ ድንቃድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ተሰጥቷል። በነገራችን ላይ በቀይጣላ ባህላዊ ስርዓት የሲዳማ አባቶች እስታቸውን አድናቆታቸውና ቂያሚያቸው እንዲሁም ምስጋናቸውን ይገልጻሉ። ህዝባዊ ጥያቄዎችንም ያቀርቡበታል። የበዓሉ ታዳሚ አቶ ወልደሰንበት ቃንፋቶም በዓሉ የይቅርታ በዓል ነው ሲሉ ተናግሯል።
ፍቼ ጫምባላላ በዓል በጣም ደስ የሚለው በሲዳማይዝ የተጣላ የሚታረቅበት ሀዘን ላይ ያለው ሀዘኑን የሚረሳበት ድንገት ራሱ ባልና ሚስት ተለያይቶ ከሆነ ሚስት ራሱ ከባላ ተለያይቶ አታድር ማትኖር። ስለዚህ ተጣልታ ከሆነም ታርቃ ወደ ባሏ የምትመለስበት በዓል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፍቼ ጫምባላላ በጣም ደስ ይላል።
በፍቼ ጫምባላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነጻነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸው ነው። ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል።
ጫምባላላ ላላገባ ወጣት እጫኛው የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆነ እንደውም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ ከአባቶች አፍንን እንዴት መቀበል እንዳለባቸው ባይሉን ጠብቆ እንዴት ጌጣላውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግሪ በላይ ትልቅ ደስታ ነው የሚሰማ።
ፍቼ ጫምባላላ የሚውልበት ቀን በሽማግሌዎች ከታወጀ በኋላም ዛፍ አይቆረጥም፣ ከብት አይታረድም፣ አይታረስም። ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ለአቅመ አዳምና ሔዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት ጭፈራ ላይ የመሳተፍና በዚያውም የመተጫጨት ድል ይሰጣቸዋል። በዓሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙነሽ ካምባቶም ፍቼ ጫምባላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ።
ያላገባችሁ በዚህ ነው ተጫጭታ የምትሄደው ማለት ነው በጫምባላላ። ያገባችሁ ደግሞ ተጣልታ ከባላ ተጣልታ አባቷ ቤት ሆና ከሆነ በዚህ ጫምባላላ ቀን ነው ወደ ቤቷ የሚመለሰው አባትየው ማለት ነው።
በዓሉ በሐዋሳ ሶሬሳ ጉዲማለ ሶንጎ በተከበረበት ወቅት የተለያዩ የፌደራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስትር አቶ ቀጃላ መርዳሳ በበዓሉ አከባበር ውስጥ የሲዳማ አባቶች የገነቧቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል።
መንግስት መሆን ወይም ራስን በራስ ማስተዳደር ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት፣ የራስን ማንነት፣ የራስን ሁሉ ነገር ማስተዳደር ማለት ነው።
የዘንድሮ የፍቼ ጨምባላላ በዓል ከቀድሞዎቹ ጋር ሲነጻጸር የተቀላቀዘና አነስተኛ ሰዎች ታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የበዓሉ ታዳሚ አቶ ወልደ ሰንበትም
ስለዚህ ፍቼ ጨምባላላ እንደምታውቀው ይሄ በዓል በፊት የሚያከብረው ያንስ ቢያንስ ከተማ ካለው በላይ በሚሊየን ምናምን ቁጥር ይዞ ነው። ስለዚህ አሁን እንደምታውቀው ጅምባሽም አልሞላም፣ ሜዳ ባዶ ሜዳ ነው። ስለዚህ ይሄ መንግስት ተነጋግሮ አወያይቶ ከክልል እስከ ቀበሌ ድረስ ወርዶ ማነጋገር ማውጣት፣ ክልል፣ ዞን፣ ወረዳ፣ ቀበሌ ድረስ ማነጋገር ማውጣት ምርጫ አለ።
ወይዘሮ ብዙነሽ ደግሞ አከባበሩም የተቀዛቀዘው በአገሪቱ ባለው ጸጥታ ችግርና የደህንነት ስጋት ነው ብለዋል።
ህዝቡ በአንድነት ማክበር የሚከለክለው ነገር የለም። ግን ሆኖም እያለ ሰው ትንሽ ይሄ አሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድን ነው ማስተካክለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድን ነው ቃላችን ማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኝነት አለ ብዬ አልገምትም። እኔ
በአገሪቱ ለሚታዩ የሰላም ችግሮች ፍቼ ጨምባላላ መፍትሄ እንደሚሰጥ በክብረ በዓሉ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታለ ደሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ የያዘ ደማቅ በዓል ነው ሲሉም ገልጿል። በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፍቼ ጨምባላላ የሲዳማ ህዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፍቼ ጨምባላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በሚጻሩ ዩኒስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማህደር መመዝገቡ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ 30 ሚሊዮን የሚሆኑ አሜሪካውያን በህይወታቸው ውስጥ ከአመጋገብ መዛነፍ ጋር በተገናኘ ችግር ገጥማቸዋል። ይህ ችግር ግን በተለይ በአሜሪካ ጥቁሮች ዘንድ የሚፈለገውን ትኩረት እንዳልተሰጠው የሚከራከሩ አሉ። ይህንን ጉዳይ በተመለከተ ፒቢኤስ ያሰናደውን ዘለግ ያለ ዘገባ ቆንጅታዬ ታሰማናለች።
ፌይ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃ ነው የኖረችው። ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቻለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታይኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት አእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ።
Black women, for instance, are 25.
ለምሳሌ ሐኪም ምርመራ አድርጎ ካመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚ ነጭ ካልሆነች የጤና ችግሯ ካመጋገቧ ጋር ተያያዥ ሆነ እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
የኢንሹራንስ ኩባንያዎች ሳይሉም በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
አዎ፣ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ። ያንን ሐላፊነት አልችልም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት።
To me, eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ይቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት ዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት ያመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወጥተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ኦፍራለው በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
የ19ኛ ልደት በዓልን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
When we cut the cake, I had a piece.
ኬኩ ተቆረሰ፣ ለኔም ተሰጠኝ። የራሴ ልደት ኬክ ነው። ደግሞ ቤተሰቤ በሙሉ ይመለከተኝ ነበር። አንዴ ቆረስኩና እሪ ብያለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቅም።
በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ለሄዱ እሱን ሁሉ ማድረግ አቃተኝ። መኪና የነዳው ስጓዝ እጆችን እግሮችን በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው። መንዳት ያቀተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም
ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም መምጣት አትችሉም አሉን።
መጨረሻ ሞሊና ባለፈው ክረምቱ ላይ በሆስፒታል ህክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ህክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ህክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆቹም ግንዛቤ አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል።
It's hard.
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
I was only able to go
እዚህ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት ድል ስላገኘው ብቻ ነበር። ብዙ ሰዎች ጥቁሮችና ሌሎች ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው።
ሄረን ጄኒንግ ማቲስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ ያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት ፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ በላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 አመት በፊት ነው። አብሬያቸው መብላት ፈልጋለሁ። ይሄ ህመም ያለብኝ ደግሞ እሱን ማድረግ ችልም የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምጽ። በመቀጠል ደግሞ ወደ ምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ እናቀናለን። በቡርኪና ፋሶ ዋና ከተማ ወጋዱጉ ስራ ፈጣሪው ኒው ላቭ ኩሼቲየር የወዳደቁ ማሽኖችን በመጠቀም የአካባቢው ነዋሪዎች ሕይወት በማቅለል ላይ ይገኛል። የፈጠራ ባለሙያው ስለሚሰራቸው የፈጠራ ስራዎች ዘጋቢያችን ጊልዳ ዳዳ ያደረሰችን ዘገባ ኤደን ገረመው ታቀርባለች።
በቡርኪና ፋሶ መዲና ዋጋድጎ በሚገኘው ታንጊን መንደር ውስጥ የፈጠራ ባለሙያው ኒውላፍ ኩሼተር ዳፋኒ የተሰኘውን የቡርኪና ፋሶ ባህላዊ ልብስ የሚሸምን ማሽን እየሰራ ነው። ኒውላፍ
ማሽኑ በሙሉ የሚንቀሳቀሰውና የሚሽከረከረው በሞተር ነው። አሁን 80% የሚሆነውን ጨርሻለሁ። የሞተሩን ዋናውን ክፍል መግጠም የሚቀረኝ።
ማሽኑን ለመስራት 8 ቀናት የሚፈጅ ሲሆን አዋያ አውጎ ከማሽኑ ተጠቃሚዎች መካከል አንዷ ናቸው።
ማሽኑን አስነስተን የቤት ውስጥ ስራዎችን መስራት ይቻላል። ማሽኑ ስራውን እየሰራ ጥፍተን አሊያም ሳናጠፋው ልጆቻችንን ከትምህርት ቤት ለማምጣት መሄድ እንችላለን። ለኛ ስፌት ስራ ለምንሰራ ሰዎች በጣም ጠቃሚ ነው።
ከጎርጎሮሳውያኑ 2008 አንስቶ ኒውላፍ የትራፊክ መብራቶችና የበረዶ ማቀዝቀዣዎችን መስራት የጀመረ ሲሆን ከዚያን ጊዜ ጀምሮ መካኒካል የሆኑ 15 የተለያዩ የፈጠራ ስራዎችን ሰርቷል። አዶላይ አደራንጎ ጎረቤቱ ናቸው።
የሚሰራው ስራ ደስ ይለኛል። ብዙ ፈጠራዎች አሉት። ወጣቶችንም ያሰለጥናል። አትክልቶችን በመስኖ የሚያጠጡ መሳሪያዎችን እንዲሁም የብየዳ ስራዎችንም ይሰራል።
ኒውላፍ ታዲያ ስራውን ከዚህ በላይ አስፋፍቶ መስራት እንደሚችል ነው የሚገልጸው።
የምንሰራው ወርክሾፕ ውስጥ ነው። ነገር ግን ስራውን ለማስተላለፍ በተሻለ ማምረቻ ውስጥ ነበረ መስራት የነበረብን። አሁን ያለብን ተግዳሮት ይሄው ነው።
ኒውላፍ ይህንን ስራ የሚሰራው ከቤተሰቦቹ ጋር በመሆን ነው። ወንድ ልጁ ፌካል ኩሼተር እንዳባቱ ትልቅ ህልም አለው።
ምርታችንን በስፋት ለማምረት የሚመች የማምረቻ ስፍራ ቢኖረን ደስ ይለኛል። ቢያንስ 100 ማሽኖችን በወር ብንሰራ ያሉንን ትዕዛዞች መጨረስ እንችላለን።
ኒውላፍ ከሚሰራቸው ስራዎች በቂ ገንዘብ እያገኘና ብዙ ትዕዛዞችንም እንደሚቀበል ይናገራል። አንዳንዴም ታዲያ በትዕዛዞች ብዛት ስራዎቹን በተባለው ሰዓት ለማድረስ እንደሚቸገርም አልሸሸገም። ይህን ችግሩን ለመቅረፍ ምህንድስና የተማሩ ወጣቶችን የማሰልጠን እቅድ አለው። ጊልዳዳ ከዋጋድጉ ላደረሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድንና መሰግናለሁ። በአየር ንብረት ለውጥ ምክንያት በመጋቢት ወር ባለም ከፍተኛው የሙቀት መጠን ተመዝግቧል። ከዚያ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት በቅርቡ ባወጣው መግለጫ ላይ አስታውቋል። ሮይተርስ በጉዳዩ ላይ ያጠናቀረውን ዘገባ ስምኝሽ ቆየት አስተምዋለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በአለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ካፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የካፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰበን ያለው ለረጅም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
When we combine that with other data sets, then we can go back to 1850.
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥን ያለው ችግር መሆኑንም ያሳየናል።
ካፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ካፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓውያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደን አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በመድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉን።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ካፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከመያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
is that March
ከባህር ጠለል የተሰበሰበው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሁን በደረጃ የሚከሰት የአየር ንብረት ለውጥም ይሁን የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅነው። የአየር ንብረት ሳይንቲስቶችም አላወቁም።
ከታሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የካፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን።